ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ዝግጅታችን
የአየር ትራፊክ ተቆጣጣሪዎቹ ጥያቄ የመብት ነው ሲሉ የቀድሞ ባለሙያዎች ገለጹ።
አሁን የሚያነሱት ጥያቄ ያን ጊዜ ያነሳነው ጥያቄ ነው። ልጆች አሁን ዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው።
በካናዳ የሚኖር የቀድሞ ባለሙያ ነው። በዩናይትድ ስቴትስ የሚገኝም ሰው ይዘናል።
ከዛሬ ነገር ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ፣ ይሄ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ።
በሌላ ዘገባችን ወጣት የፊልም ባለሙያም በጋቢና አሳፍረናል።
ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛሞችን ታሪክ የሚያሳይ ነው።
ከ100 በላይ ፊልሞች ውስጥ ዜር ሺ ወዝ በሚል ርዕስ ያቀረበው የፊልም ስራው ከ10 ምርጥ ስራዎች መካከል አንዱ ለመሆን የበቃለት ወጣት ነው ይዘነዋል። ኤርትራዊው ድምፃዊ ካሳይ በረሀ እና ሰለሞን ባይረንም ዛሬ ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። ረዘም ካለ ጊዜ ጀምሮ የደሞዝና የጥቅማ ጥቅም ጥያቄ ሲያነሱ ከነበሩት የኢትዮጵያ የአየር ትራፊክ ተቆጣጣሪዎች መካከል 9ኙ በቁጥጥር ስር መዋላቸው ታውቋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፕሬዝዳንት አቶ ፍጹም ጥላሁን ከዚህ ቀደም አድማውን ሰራተኛው ራሱ ካለበት ጫና ተነስቶ የጠራው መሆኑን ለአሜሪካ ድምጽ አብራርተው ነበር።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይንም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉት በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ከዚህ በፊትም የዛሬ 2-3 ዓመት እንደዚሁ በዚሁ ኬስ ተነስቶ ነበርና ከሚኒስትሪ መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁላ ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና 41 ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው። ያንን መሰረት አድርጎ አንዱም ተግባራዊ አልተደረገም። ከ3 ዓመት በኋላ
ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት 74 የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል 9ኙ በእስር ላይ ሲሆኑ 10 ቀደም ብለው 55ቱ ደግሞ የይቅርታ ፊርማቸውን አኑረው ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሐሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን 9 የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የ7 ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይ ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል።
በህጉ እንደ ስደትና ጥመቱ ከ6 ወር እስከ 3 ዓመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናውቀዋለን።
የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ 150 የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታትነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት አመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ 10 አመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያንንም ነበሩ ይላል።
አሁን ከያዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነይድ ሳዶ ጋር በተደጋጋሚ ቢሮቸው ድረስ እየሄድን እንነጋገር ነበር። ሚኒስትር ዴኤታው መስሪያ ቤቱ ድረስም መጥተው አነጋግረው የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን የውሸት ነበር ቃል የተገባልን ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት።
ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎችና የተገባልን ቃል በእንጥልጥል ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ፣ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው 8 አመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው 10 ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከ10 አመት በፊት የተነሱ ጥያቄዎች ናቸው ያሏቸው በኔም ዘመን ነበሩ ይላሉ።
በጣም ብዙ ጥያቄዎች ናቸው የተነሱት። ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግ እና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት።
ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው 4500፣ ከፍተኛው ደግሞ 30 አመት አገልግሎት ላለው ሰው ማለት ነው እስከ 15000 ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ ሁሉ ሊከፈለው ይገባል ቢልም ቢያንስ ከሌሎች አፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎችን ጥያቄዎች በተመለከተ ደግሞ
ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኛነት ላይሰንስ ወይም የሙያ ፈቃድ የሚባለው ምንድነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ ልመዘንና ተፈተኝ ላይሰንስ ይሰጠኝ የሙያ ፈቃድ ይሰጠኝ ብሎ ይጠይቃል። የሙያ ፈቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው አሁንም ያሉት አየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን ለአየር ትራፊኮች ላይ እንዴት ነው የሚለውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው፣ ጥያቄ የሚጠይቅ ሰው፣ የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው እንትን ይደረግ።
ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትሄ አጥተው ከአመት አመት ሲንከባለሉ የቆዩ ናቸው ይላል።
እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ።
ከዚህ ቀደም አቪዬሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል።
የተነሳበት ዋናው አላማ ምንድነው? አሁን ቢያንስ መሰማት እንችላለን ነው። የፖለቲካ ጥያቄ እንዳልሆነም እንዲገባኝ ሌላውም ሰው እንዲገባው የምፈልገው ያ መሰማት እንችላለን። አሁን ብርሃን መውጣት ጀምሯል ሀገሩ ላይ። መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረት እውቅና አልተሰጠውም። ጉዳያችንን ጉዳያችሁ አድጋችሁ ይውልን ያለ ልጆቹ እየቆሰሉ ያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን። ምንም አይነት ስህተት ላለመስራት ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ ነው። ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል፣ ክፍለ ሀገር ይራሳሉ፣ ጊዜውን ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙዎች አሉ ውስጥ የተበደሉ እና ያንንም ሊያዩት ይገባል ባይ ነው።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። 9 ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር።
ሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አይደለም የምንለው።
የቀድሞ ባለሙያዎች በዚህ ሐሳብ አይስማሙም። ከስርና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲነጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው
ከሀገር ግንባታ ጋር ከቢዝነስ ጋር ምንም ያገናኘው ነገር የለም። ልጆቹ ተቀማጭነን ጣብቆልን ለሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዛት በአል ገብተን እየሰራን ሰው ሌላው ሰው በአል ቤቱ ቁጭ ብሎ ከልጆቹ ጋር ያሳለፈ በእኩል ትሪት አታድርጉ ነው ያሉት ልጆቹ። ምን ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር ምድር ጋር ምንም አይ ግንባታው ሲያገሩ ያሉንን ሰዎች እየጣለን የጠፋ ነው ጠፋን። እስካሁን ድረስ ልጆች ይወጣሉ ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩ ይሄ አያሳዝንም? የሀገርን ኢሜጅ የሚያጠፋው ይሄ ነው። የጣሉ የሚጠፉት ልጆች እየተበደሉ የትኛው ነው የሀገር ኢሜጅ የሚያበላሸው?
ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው፣ ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን መልፋለን። ወጣት ይስማለም ተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 አመት ወጣት ነው። አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊውድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የሶስት አመት ተማሪ ነው። የፊልም ተማሪ ላይቭ ስኮር ፌስቲቫል በተባለ ዝግጅት ላይ ከቀረቡት ከ100 በላይ ፊልሞች ውስጥ ዴር ሺ ወዝ በተባለ ርዕስ ያቀረበው የፊልም ስራው ከ10ሩም ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎቹም በተለያዩ ድረገጾች ብዙዎች አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማለም ተክሌ የሻውን አነጋግሮ ተከታዩን ዘገባ ይዟል።
የፊልሙ ርዕስ ዴር ሺ ወዝ ይባላል። ያው በአማርኛ ያው ያችትና እንደማለት ነው። ድምፅ አልባ ፊልም ነው። የተለያዩ አይነት የፊልም አይነቶችን እንድንሞክር እንበረታታለን እና በነበረኝ አጋጣሚ ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛሞችን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀርብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል በሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። ማጠሩ አንተን በደንብ እንድታስብ ያደርግሃል። ፊልም በየትኛውም አይነት ሁኔታ ሀሳብ ስለሆነ ፊልም ማለት በየትኛውም አይነት ቅርጽና ሰዓት ሊነገር ይችላል። አሁን የምንኖርበት ዓለም በጣም አቴንሽናችን እያነሰ እየመጣ ነው። ከጊዜ ወደ ጊዜ ብዙ ሰዓታችን ስልካችን ላይ ነው የምናሳልፈው እና ያ ነገር አሁን ዘመኑን በተለይ እንደዚህ አይነት የሚሰሯቸውን ነገሮች በትንሽዬ ሰዓት አሳጥረው ማስተላለፍ የሚፈልጉትን መልዕክት እንዲያስተላልፉ የሚያበረታታ ዘመን ነው እና በስድስት ደቂቃ ወይም ባነሰ ሰዓት ታሪክህን መናገር ከቻልክ አንድ ሰዓት ተኩል ሲሰጠህ ወይም አንድ ቲቪ ሲሪየስ ሲሰጠህ በደንብ የምትፈልገውን ነገር በጥሩ ሁኔታ ማስተላለፍ ትችላለህ ማለት ነው።
ወጣት ይስማለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ?
ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ዳይሬክቲንግ ዋን የሚባል የዳይሬክቲንግ ክላስ ልንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን እና ያው ፊልም ትቤት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው። የምንሰራበት ቦታ ይሰጠን እና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን እና 4 ሰዓት ብቻ ነበር የተሰጠ ጊዜው። በዛ 4 ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር።
ምን ተሰማ ፊልም እዚህ ቦታ ላይ መድረሱ? በውስጥ በኩል የፈጠረበት ደስታ አለ?
በጣም ደስ የሚል ስሜት ነው። ለምን ከቤተሰብ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥ በጣም ደስ ይላል። ልክ ፊልም ሰሪ ሁላችን ውስጥ ውጥረት ውስጣችን ያለሽ ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር ማይገባቸው ከሆነ የኛን ፍላጎትና ስለጠበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒውተር ማር ነበርና የምፈልጋውን ያንን ነገር መማርበት የነበረው ምክንያት ዲግሪውን ለቤተሰቦች ሰጥቼ ወደምፈልግበት ነገር እንድገባ ነበረ። እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምፈልጋውን ነገር ስለማንመደብ ወይም የምፈልጋውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደምንፈልገው ነገር ደግሞ የቤተሰቦችም ጫና አለው በዛ ዙሪያ።
በአንተ በኩል የቤተሰብ ጫና አልነበረብህ ማለት ነው?
የቤተሰብ ጫና አልነበረብኝም። ቤተሰቤም በጣም እድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከ28 ዓመት በላይ አስተምራለች። የልጆች ሳይኮሎጂ ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ እውቀት አላት እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልጋ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ታክሊካ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት።
ኢትዮጵያ ውስጥ የት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ።
ኢትዮጵያ ውስጥ አንድ ትፌት ነው የሄድኩት፣ ብሉ ናይል ፊልም ኤን ቴሌቪዥን አካዳሚ ይባላል። 8 ወር 9 ወር ትሬኒንግ ወስጄ ወደ አሜሪካ የመጣሁት።
ግሩም። እንደው ኮሎምቢያ ኮሌጅ ሆሊውድ ከተቋቋመ ከ65 ዓመት በላይ የሚጠጋውና አንጋፋ የኪነ ጥበብ ባለሙያዎች ያፈራ በሆሊውድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ?
ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲትዩት የሚባል ትምህርት ቤት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ሰውዱ ይባላል፣ ሲኒማቶግራፈር ነው እና እሱ እንደ ወደ አሜሪካ ይመጣና ካሊፎርኒያ ሙቭ አድርጎ ትምህርት ቤቱን ይፈልግና ያገኝና ይደውልኛል። በቃ ይስማለን፣ ጥሩ ትምህርት ቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንክ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖርሃል እና እሱም ፊልሙንም የቀረጠልኝ እሱ ነው፣ ሲኒማቶግራፈሩ እሱ ነው እና በጣም ደስታችን ያን ትሬት መረጥን። በጣም ጥሩ እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ የምለው ውሳኔ ነበር።
እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ
በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርግሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለየ ሚስኮንሰፕሽን አለን ውስጣችን፣ በቃ የማይደረስበት የተሳሳተ ግምት አለ ውስጣችን። ስበቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ፍራቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔና ዳዊት እኩል ነው ከሁሉም ጋር ቋንቋ ነው ማር የጀመር ነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርግሃል። ለምን ከትፌትም ከወጣም በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን ነገሮችን ለመቀጠል የሚሞክረው።
ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ ዓመት ተማሪ ይስማዕል ሜሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ
እኔም በጣም አመሰግናለሁ
እመኛለሁ።
ዳንኤልና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኤርትራዊው ድምጻዊ ካህሳይ በረሃና ሰለሞን ባይረ የኢትዮጵያንና የኤርትራን ግንኙነት አሁን የደረሱበትን ሰላም አስመልክቶ ፍቅሪ የተሰኘ የጋራ ሙዚቃ በዚህ ዓመት በተከበረው የአሸንዳ በዓል ላይ በጋራ ዘፍነዋል። ነዋሪነቱ ብሪታንያ የሆነው ኤርትራዊ ድምጻዊ ካሳይ በረሀ ከ22 ዓመታት በኋላ ነው ወደ ኢትዮጵያ የተመለሰው። የሙዚቃ ስራውንና ወደፊት ያሰበውን በተመለከተ ከቪኦኤ ጋር አጭር ቆይታ አድርጓል። የጋራ ሙዚቃዎቹንም በተመለከተ ሰለሞን ባይረን ጨምራ መስታወት አራጋው አነጋግራዋለች። ሙዚቃ
ከ30 አመታት በላይ በሙዚቃ ሙያ ውስጥ ቆይቷል። በአስመራ ከተማ በድምጻዊነትና በሳክስፎን የሙዚቃ መሳሪያ ትምህርቱን ሲያጠናቅቅ በመርቃቱ ላይ የተገኙ ታዋቂ ኢትዮጵያውያን ሙዚቀኞች እንደነበሩ ሳሪም ድረስ በኩራት ያስታውሳል።
በአስመራ ላይ የነበረው ኮርስ በዛ በመርቃቱ ይግን ከአዲስ አበባ ተላላከስ ለቸው አስመረቁን ማለት ነው። በዛ በመርቃችን ጊዜ ከአዲስ አበባ ለጋሽ ተላሁን ለታማኝ ምንዋይ ለታይ ዋን መጥቶ ነበር።
ሰላም ስምምነትን ተከትሎ በመቀሌ በተካሄደው ያሸንዳ በዓል ላይ ከሰለሞን ባይረ ጋር በጋራ ፍቅሬ የተሰኘ ነጠላ ዜማ አቀንቅነው ነበር። ሙዚቃው እንዴት ተሰራ?
ያሸንዳ በዓል ላይ ሁሌ ከተሰራዋል። አንድ ቀን እዛ በዓል ላይ ለመገኘት ህልም ነበር እና በቃ አሁን ሰላም ወጥቶ ህልሙ ተሳክቶልኝ እዛው እንድገኝ ጥሪ አቀረቡልኝ። ዘፈን ደግሞ አንድ ለምን አንድ ሰላም ተባባል ከሰለሞን ግጥሙና ዜማ ላከልኝ። ይህን የሚባል አንድ ገጣሚ ያለ ስዊዘርላንድ ሀገር ደግሞ ግጥም ትንሽ ሰመረለት። በቃ መቀሌ እንደደረስኩ በቃ ሰኞና ማክሰኞ ዘፈኑ አጠናቅቀን ሮብ ላይ አሸንዳ በመክፈቻው ላይ አቀረብ ነው።
ወደ ኢትዮጵያ ስትመጥ ይሄ የመጀመሪያ ጊዜ ነው?
ያ እኔ መቀሌ የመጣሁት ከ22 በፊት ነበር።
ለሁለቱም አገር አድማጮች የሚወክል ሙዚቃዎችን ለመስራት ሀሳብ አለ ወደፊት?
አሁንማ ብዙ ሀሳብ ነው ያለ። ምክንያቱ አሁን ይሄ መጀመሪያችን ነው። እንኳን በዚህ ተጀመረ እንጂ ከዚህ በፊትም ከሚንሹ የምትባል የሆላንድ ሚንስኖር ከአራት አመት በፊት ስለ ሰላም በስኛ ነበር። ያው የዘፈንኩት ሰላም በጣ በቃ ያለ ሰላም ያለ ፍቅር ምንትን ትርጉም የለውም ሁሉ ምናምን የሚል ዘፈን ነበር። አሁን ግን ሰላሙ መጣ እንኳን ደስ አለን የሚል ነው እና ጸሎታችን ሰምረን እዚህ ከእንግዲህ ወዲህ ያው የሚከለክለን ነገር የሚያግደን ነገር የለም። የጥላቻው ግንቡ ስለተሰበረ በቃ መስራት ነው።
እንግዲህ ኢትዮጵያን ከ22 አመት በኋላ ተመልሰ ስታያት ጓደኞች ከነበሩ ጓደኞችን አገኘህ ወይ?
አላየኋትም። ነገ ነው ወደ አዲስ አበባ መሄደው። መቀሌ ግን ከ22 አመት አይቻት ነበር። አሁን በጣም ተቀይራ ነው የቆየ እሱ ህዝቡ በጣም ብትሩ አቀባበል ያደረገልኝ። ከዛ በላይ ግን በቃ በሙሉ አብራ ትግስቴ አገኘኋቸው። ጥሩ ሳምንት አሳለፍኩ። እንዲያውም ያው ስለዚህ ሙዚቃ እየሰራሁ ነው። እንኳን አገናኘን እንኳን ትግራለ
የሚል ሙዚቃ እየሰራህ ነው?
ያ በስራ ላይ ነው። ምክንያቱ አብራ ድጆች ደሙሉ ሳገኛቸው የተሰማኝ ስሜት በጣም ሊገልጸው አልችል። በዚህ ወር ያልቃል ሚል ተስፋለን። አዲስ አበባ ሀገር ስቱዲዮ ገባለሁ። በጣም ነው ደስ ያለ።
እንደዚህ አሸንዳ በዓል ላይ ተገኝተህ አታውቅም እና መጀመሪያ ላይ ስትገኝ ምን ተሰማ?
በጣም ምክንያቱ ጋዘሮሮቹ ከ15 እስከ 20 አመት ምስል ያላቸው በጣም በቃ ቆንጅናቸው ስታይ ሁሉ አለባበሳቸው የባህል አለባበሳቸው ወጋቸው ስታይ በቃ በጣም ደስ ይላል። እንደገና ደግሞ ሰላም በመምጣቱ ይህ ሰላም እኮ ለነሱ ነው። ይህ ፍቅር ለነሱ ነው። በቃ እዚህ በጣም ከልብ ነው ደስ ያለኝ። እዚያውም ከረስፌ ጋር ፕሮሚስ ገብቻለሁ። አመት በቃ
በአስመራ ተወልዶ ያደገው ኢትዮጵያዊው ድምጻዊ ሰለሞን ባይረ ከዚህ ቀደም ከሌሎች ድምጻውያን ጋር በጋራና በግሉ ሙሉና ነጠላ የትግርኛ ዜማዎችን አድርሷል። ኤርትራዊው ድምጻዊ ካሳይ በርሀ የሚያደንቀው ድምጻዊ እንደነበርና ከሱ ጋር በአንድ መድረክ ላይ ማቀንቀኑ ታላቅ ደስታን እንደሰጠው ይናገራል።
ከካሳይ በርሀ ድሮ ህፃን ልጅ ነው የማውቀው። እኔ አስመራ ተወልጄ ነው ያደግኩት። ሞር ከወንድሜ ጋር ጓደኛሞች ነበሩ። ታላቅ ወንድሜ ነበር አብርሃም ባይ የሚባል ነው እሱ የሚማረው ነው። ካሳይ በርሀ ከተወሰነ ከብዙ አመታት በኋላ ከለንደን ተገናኝተናል። በስራ ጉዳይ ሄጄ ነበር ለንደን ሀገር። ካሳይ በርሀም እዛ ነው የሚኖረው፣ ለንደን ሀገር ነው የሚኖረው።
በአጭር ጊዜ ውስጥ የተሰራ ግን በአጭር ጊዜ ውስጥ የተሰራ የማይመስል አንድ ነጠላ ዜማ ሰርታችሁ መድረክ ላይ ተጫውታችሁታል። እንዴት ተሰራ እና ደግሞ ስሜቱስ ምን ይመስል ነበረ? አብረህ አንድ መድረክ ላይ ከምትወደው ነገር
በጣም ነው የሚገርምሽ። ስራ ሲሰራ አሸንዳ በዓል ነበረና ተደወለልኝ። እንደዚህ አይነት ፕሮግራም አለ አሸንዳና እንድትሳተፍ እንፈልጋለን ማለት እሺ ደስ ይለኛል
ደግሞ ከተሳካ ደግሞ ካሳይ ብርሃን እንጠራዋለን ይመጣል ብሎ የሆነ ነገር ነው የተሰማኝ። በጣም ደስ ብሎኛል። በዚህ አጋጣሚ ለምን የሆነ ነገር ስለታችን ስለሁለቱም ህዝቡ ስለ ሰላም የሆነ ነገር ለምን አለን ምናምን ጊዜ ወዲያውም በቃ ጭንቅላቴ ላይ መጣና ካሳይ ብርሃን እሁድ ነው የገባ ወደ ኢትዮጵያ፣ ረቡዕ ዕለት ነው ደግሞ አሸንዳ የሚከናወነው እና ልክ እሁድ እንደገባ መቀሌ ተገናኝተናል። ማታ አግኝቼው ትንሽ አረፍ ብሎ ወደ ማክሰኞ ዜማ ማክሰኞ ድምፅ ገባል መቀሌ። ወዲያው ድምፅ ገብተን አዲስ አበባ ነው ላክ ነው አዲስ አበባ ነው የተሰራ ሙዚቃው። የኦልሞስት የሁለት ሶስት ቀን ነው ስራው፣ ግን በጣም የማረ ስራ ሆኗል። ስለ ሰላም ስለሆነ እግዚአብሔር ተጨምሮበታል። አሪፍ ስራ የተሰራ
እንግዲህ የኤርትራና የኢትዮጵያ የሰላም ስምምነት ተከትሎ ይህንን ሙዚቃ እናንተ ሰራችሁ እንጂ ከዚህ ቀደም የኤርትራ ሙዚቃ በኢትዮጵያውያኑ ይዘፈናል፣ የኢትዮጵያ ሙዚቃም በኤርትራውያኑ ይዘፈናል። እና እስቲ የሁለቱን ሀገር የትግርኛ ሙዚቃዎች አንተ አንድ አንድ ሙዚቀኛ እንዴት ታያቸዋለህ? የሁለቱን ሀገር ሙዚቃዎች
በተለይ የትግርኛ ምንም ነገር የሚለየው ነገር የለም። አንድ የሆነ ባህል ያለው የዜ
ከዚህ በኋላ የምትሰራው ሙዚቃ ምናልባትም የኤርትራውያንን አድማጮች ያሳተፈ እንዲሆን የተለየ ነገር ለመጨመር ታስባለህ?
አዎ 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 እየሰራሁ ነው ያሉት። ያው እንግዲህ እግዚአብሔር ሰላም ተገኝተዋል ያሉት ሰላም ተጠብቀን እኛ ዛሬን ኮንፈረንስም ሰራ ባለን ሙያ ህዝቡን በሙያችን ደግሞ ህዝባችን እንድናገለግል ነው ሳይንስ።
ድምፃውያኑ በመጨረሻ ለሁለቱም ሀገራት ህዝቦች ሰላምና ፍቅር የሁሉም ነገር መሰረት እንደሆነ ካስተላለፉ በኋላ በሙያቸው የሁለቱንም ሀገራት ህዝቦች ለማገልገል ከፍተኛ ፍላጎት እንዳላቸው ገልጸዋል።
እሺ እኔ የምለው መልስ ከጥላቻ ያገኘነው ምንም ጥቅም የለም እና ይህ ሰላም ተገኝተዋል፣ ይህ ሰላም መጥቷል። እኔና እንደኔ ሁለት አገር ያሉ አርቲስቶች እና ሁሉ አክቲቪስቶች ጋዜጠኛ ለዚህ ሰላም ባለን አቅም በቃ ሰላሙ እውን እንዲሆን በቃ መረባረብ አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ አለብን። ይብቃ። ምክንያቱም ይህ ሁለቱ ወንድማማችን ከዚህ ካለፈው ስህተታችን ተምረን ለወደፊቱ በቃ ህዝቡ ፍቅርና ልማት ሰላም እንድንክሰው በቃ ይህችናችን በቃ መረባረብ አለብን። ሌለ
ተገኝ ሰላም አሁን ሁላችን ጠብቀን ህዝቡ ላይ ማድረስ አለብን። ከሰላም ብዙ ነገር ነው የሚገኘው። ሰላም ከሌለ ግን ምንም ውስጥህን ትረበሻለህ። ይቅር ሀገር ለሀገር ቤትህም ሰላም ከሌለ ከትዳር ከልጆች የሆነ ጭንቀት ነው የሚፈጥርልህ። የመጣችን ጠብቀን ለዘላለም ተባብረን ተፈቃቅረን እንድንኖር ነው እኔ መክበር የሚመልክት
እንግዲህ የሆያ ሆዬ ወቅት ነው። ዛሬ ጳጉሜ 1 ነው። አዲስ አመት እስከሚጠባ ድረስ ሆያ ሆዬ እየተባለ ይቀጥላል። እኛ ደግሞ የዛሬ ጋቢና ቪዲዮም አበባዮሽ እንዳትሽ የዛሬው የጋቢና ቪዲዮ ጉዟችን እንግዲህ በዚህ ተጠናቋል። እንግዲህ ሁላችሁንም አድማጮቻችን እንኳን አደረሳችሁ እያልን ነው የዛሬውን ፕሮግራም እናጠናቀቀው። ነገም ፕሮግራም ይኖረናል። እናስተናግዳችሁ ያመሸነውን የመስታወት አራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። የመልካም ምሽት። በነገው ምሽት እንገናኝ።